ስፒቾች እንደናንተ ሳይሆን ለኔ ብዙ አዳዲስ ስፒቾች አሉ። ሲላን ጌታ ይባርካችሁ።
ትንሽ ወደ ቀኑ ስብከቴ ከመግባቴ በፊት ትንሽ ስለኔ እና ስለም አገልግለው አገልግሎት ትንሽ ልንገራችሁ። በኋላ ያው እዚሁ ስለምሆን አደራ መላችሁ ከቻላችሁ ስማችሁን አውሱ፣ ኢሜይላችሁን እና ፖስታችሁን። ምንም የሚያስፈልግ ነገር የለም። የጸሎት ርዕስ አንዳንዴ በአመት የተወሰነ ጊዜ ስለምልክ። ሰለሞን ጨልጌ ይባላለሁ። የሶስት ልጆች አባት ነኝ። ስዊድን ነው የምኖረው። ተወልጄ ያደግኩት ወንዶ ገነት ነው። ወንዶ ገነትን ብዙ ሰው እንዳየ ገብቶኛል። ስለዚህ በጣም ነው ደስ የሚለኝ እና በሙሉ ጊዜ ማገለግለው ከኮቪድ በኋላ በመጽሐፍ ቅዱስ ህትመት ላይ ነው የምሰራው። መጽሐፍ ቅዱስን እናትማለን። በአጠቃላይ 30 ሀገራት ለ30 ሀገራት እናትማለን። ብዙዎቹ ምናልባት ሀገራት አዲስ ኪዳን ብቻ ሊሆን ይችላል። ኢትዮጵያ ግን ሙሉ መጽሐፍ ቅዱስ በአማርኛ፣ አሁን ደግሞ በኦሮምኛ የማተም እድል አግኝተናል። በጣም ደስ ብሎናል። በጣም የብዙ ጊዜ ጸሎት ነበረ። የሀገራችን የመጽሐፍ ቅዱስ ማህበር አልፈቀደልንም ነበር። አሁን ግን አንድ ሁለት አዳዲስ ትርጉሞችም እና የመጽሐፍ ቅዱስ ማህበራትም ተቋቁመዋል። እና ይሄንን ስሰራ ምንድነው፣ እኔ ስራዬ የፊልድ ዳይሬክተር ወይም ፊልድ ኮኦርዲኔተር ነኝ። ፊልዱን ምንድነው መጽሐፍ ቅዱስ ያስፈልገናል የሚሉ ሀገሮችን እጎበኛለሁ፣ እሰማለሁ፣ ችግሩን አጣራለሁ በማጣራበት መንገድ። ከዚያ ደግሞ ወደ ድርጅታችን መጥቼ ያንን ተማክረን ከዚያ በኋላ እንደዚህ አሁን ፊንላንድን መጥቼ ለኢትዮጵያ ለምሳሌ አሁን ልናትም ከ 2018 ነው የመጨረሻ ጊዜ ያተም ነው። በብዙ አመታት ብዙ ወገኖች ኢትዮጵያዊ በመምጣቱ ደስ ብሎናል፣ በየወሩ ታትምልናል ነበር ያሉት። እኔ ስገባ ደረቀ፣ እግሬ ምን አይነት ነው ይሉናል ይሉኛል። እና አይ እግሬ እርጥብ ነው፣ አሁን ልናትም ነው። ጌታ ረድቶን አሁን ወደ 70,000 መጽሐፍ ቅዱስ ልናትም ነው። 70,000 ጥቂት ነው ለኢትዮጵያ። ቢያንስ ወደ 15 ሚሊዮን የኦሮምኛ ብቻ ባይብል ያስፈልጋል። የአማርኛም እንደዛው። የአማርኛ እንዲያውም ከዚያ በላይ። ከዚያ ደግሞ ትንንሽ ሌሎች ቋንቋዎች አሉ። ለትግራይ ለሰሜኑ ክፍል የትምህርት የወንጌል ስርጭት ማቴሪያል እናትማለን። በትግርኛ በኤርትራ ትግርኛም ለውጡን እኛ አማርኛ ብቻ የምንናገር በደንብ አናውቅም። ለውጥ አለው ትንሽ። ከዚያ በአፋር ቋንቋ፣ ሶማሌ፣ እነዚህ ያሉ እግዚአብሔር እንዲረዳን ጸልዩልን ወገኖች። ይሄ ስራ በጣም ተግዳሮት ያለበት ነው። ወንጌል ስርጭት ስለሆነ በአንድ በሌላ መልኩ በጣም ብዙ ተግዳሮት አለው። አለቃዬ ትታመማለች፣ አንዳንዴ እኔን ያመኛል። ሌላ ደግሞ አንዲት እንግሊዝ ሀገር የምትቀመጥ የካንትሪ ዳይሬክተር አለች። እሷም ሁላችንም በቃ በተለያየ ፈተና ውስጥ እናልፋለን አንዳንዴ። እና ገንዘቡም ደግሞ የለም። ግን ገንዘቡ ሰማይና ምድርን የፈጠረ አምላክ ብርና ወርቁ የእሱ የሆነ አምላክ ገንዘቡ እሱ ጋር አለ። አሜን አሜን። ስለዚህ እኔ ገንዘብ ቢቸግረንም ገንዘብ ቸገረን ብለን ማውራት አንፈልግም። ለምን? ጌታ ብሩና ወርቁ በእጁ ነው፣ የእሱ ነው። አንዳንዴ እናንተ አካውንት ውስጥ ይኖራል፣ አንዳንዴ ሌላ ሰው አካውንት ውስጥ ይኖራል፣ አንዳንዴ ኦርጋናይዜሽኖች አካውንት ውስጥ ይኖራል። እና ይሄን ነው የምሰራው። ስለ እኛ ትንሽ የሚነግራችሁ ብሮሸር በእንግሊዘኛ አለ። በፊንላንድኛ አላሳተምኩኝም ቋንቋው በጣም ስለሚከብድ። እና ደግሞ የፕሮጀክት ምን ፕሮጀክቶች እንደምንሰራ አለ። ይሄ የ2022 ይላል 2023 እና 2024 የሚል ነበረ። በጨለማ ነበር ፕሪንት ያደረኩት ወደዚህ ከመምጣቴ በፊት ሳትመው በደንብ አልታየኝም። ሳይታየኝ ቀርቶ ሳይሆን ደክሞኝ ነው፣ ይቅርታ ጠይቃለሁ። ይሄ አለ። ይህም ብሮሸርም የሰራናቸው የአማርኛ መጽሐፍ ቅዱሶች እና አንዳንድ ሌላ ማቴሪያሎች ትንሽ ይዤ መጥቻለሁ። ምንም የምሰጠውም የምሸጠውም አይደለም። ከይቅርታ ጋር ያለን የመጨረሻ ኮፒ ስለሆነ እንዲህ አጥብቄ ነው የሚይዘው ሌላ እስኪታተም ድረስ። በቅርብ ስናትም እንግዲህ እንዴት እንደሚሆን አላውቅም፣ እናወራለን ከፓስተር ጋር። በጣም ደስ ብሎኛል እዚህ ስለመጣውና ስላገኘኋችሁ፣ ይህንን እድል ስላገኘው። የምትሞሉት እንትን በእንግሊዘኛ አለ፣ ስምና አድራሻ ወይም ኢሜይል ስልክ ከፈለጋችሁ። ከዚያ ምንድን ነው የዜና ፊልድ ሄደን ስንጎበኝ ምናምን የምንናገርበታለ ያንን የምትፈልጉ ከሆነ ከዚያ የጸሎት ደብዳቤ ፕሬየር አፕዴት የሚል አለ። ከዚያ ላንጉጅ ስዊዲሽ፣ እንግሊሽ እና ፊኒሽ አለ። ደስ አይላችሁም እንዴ? ፊኒሽ አለ። በፊኒሽ እኛ የሚረዱን ወገኖች አሉ የሚተረጉሙልን። በእነዚህ ሶስት ቋንቋዎች እናደርሳለን። ስለዚህ ደስ ካላችሁ ከፈቀዳችሁ ባካችሁ ሙሉ። ያው ኢትዮጵያውያን ጋር መምጣቴን ስለምታቅ አለቃዬ እንዲያው ደስ ይላታል። ትንሽ ከስዊድኖቹ ጋር ሲሄድ፣ አይስላንድ ሲሄድ ከሚመጣው የስም ዝርዝር በለጥ ሲል ደስ ይላል እና ኢትዮጵያዊነቴ ምክንያት እንደሆነ ይሆናል እና ይሄንን ፈቃዳችሁ ቢሆን ትንበሉ። እዛ ጋር መጨረሻ ላይ ጠረጴዛ አዘጋጅና ምን ምን እንደምናትም ታያላችሁ ማለት ነው። ብዙዎቹን ይዤ አልመጣሁም። ለምን ያው ኪሎዬ በጣም አነስተኛ ነበረ የተፈቀደልኝ። በጣም ብልጦች ናቸው። ትኬቱን ያሳንሱና እቃ ሲጨመርበት ሊጨምሩ ይፈልጋሉ ብርና፣ እሱን ደግሞ አልለመድኩኝም እኔ። እሺ፣ ጌታ ይመስገን። እዛ ጋር ያላችሁ ሰዎች እኔ ብዙ የሚታይ ነገር ባይኖረኝም ጠጋ ብትሉ ትንሽ ደስ ይለያል፣ ለማየት እንዳያስቸግራችሁ። ኢየሱስ ተነስቷል። አሜን። ፓስተር ያልከው ስትጀምር ያልከው ነገር ነው ዛሬ ማካፍለው። ብዙ ሰዎች ስለ ጌታ መነሳት ያውቃሉ፣ ግን የትንሣኤውን ጉልበት የትንሣኤውን ኢየሱስ አላዩትም። እና ከምታውቁት ክፍል ዛሬ አካፍላችኋለሁ። እና ከዛ በፊት አንድ ትንሽ እንዲያው አንድ ትርክት አገር ቤት ያለ እውነት ይሁን ውሸት ይሁን አላውቅም፣ እንዲህ ይላል። እኔው ራሴ በራሴ ትንሽ ፓራፍሬዝ አድርጌው እንደገና ጽፌዋለሁ። አንበሳውን መኩሪያን የሚያውቅ ሰው አለ? የተወሰነ ሰው ያውቃል። እንግዲህ አንበሳው መኩሪያ በኢትዮጵያ መኩሪያ በሚባል ስም የሚጠራ አንበሳ ነበረ። አንበሳው የንጉሱ ጥበቃ ወይም ኢምፔሪያል ጋርድ ሰራተኛ የሆነው አቶ ገብሬ የሚባል ሰው የሚጠብቀው አንበሳ ነበረ። ይህ አንበሳ ከዚህ ከጠባቂው ጋር በጣም የሚግባቡና የሚጣጣሙ ነበረ። የገብሬ ስራ አንበሳውን በተለያዩ ቦታዎች በሰንሰለት አስሮ ይዞት መዞር ነበረ። ያንን ያሳድገው ነበረ፣ ይንከባከበው ነበረ። እና የገብሬ ጓደኛ በቦሌ ኢንተርናሽናል ማረፊያ በተለያዩ ቦታዎች እንግዶችን ለመቀበል በሰንሰለት ታስሮ ከገብሬ ጋር ይጓዝ ነበረ። በብዙ ፎቶዎች ላይ ይገኛል ይሄ መኩሪያ። ኢንተርናሽናል በሆነ ፊልምም ላይ አሜሪካኖች መጥተው ሰርተው ይታያል። እና ብዙ ጊዜ ለቱሪስት መስህቦች ነበረ። መቼም ገብሬ የይሁዳ አንበሳ አይደለምና ለንጉሱ ለንጉሰ ነገስቱ ለጃንሆይ ለስማቸው ለክብራቸው ዘእምነ ነገደ ይሁዳ ሞአንበሳ ለሳቸው ዙፋን የሚመጥን በመሆኑ ይሄ አንበሳ ጥሩ ነበር በዛ አካባቢ በመገኘቱ። ነገር ግን ከላታት አንድ ቀን ሞተ። ይሄ አንበሳ ነው ወገኖች፣ ጌታችን ኢየሱስ ክርስቶስም አንበሳ ነው። ይሄ አንበሳ ግን አልተነሳም። ገብሬም ወደማይቀረው ሄዷል፣ መኩሪያም አንበሳው ሄዷል። የኛ አንበሳ የይሁዳ አንበሳ ጌታ ኢየሱስ ክርስቶስ ግን ተነስቷል። አሜን። ተነስቷል ወገኖች። ነገር ግን ይህ የተነሳው ኢየሱስ በልባችን ታሪክ ሆኖ ነው ያለው ወይስ አግኝተነዋል? ተገናኝተነዋል ወይ? እንደሚነሳ አሁን ማካፈላችሁ ክፍል ሉቃስ ወንጌል 24 ላይ ነው። በጣም ረጅም ክፍል ነው ማነበው። ሃሌሉያ! ኢየሱስ ተነስቷል ወገኖች። ዛሬ በልባችን እንደገና ዳግም ይነሳል። ከሞት ሳይሆን በትንሣኤው ኃይሉ ያገኘናል። የትንሣኤው ኃይል ያልነካበት ቦታ ቢኖር በትንሣኤው ኃይል ዛሬ እንደገና ይነካል። የትንሣኤው ኃይል የሚታደስ ነገር ቢኖር ያንን ዛሬ ያድሳል። እንዲህ ይላል ምዕራፍ 24 ከቁጥር 1 ጀምሮ ያለውን እንግዲህ ረጅም ነው ቶሎ ቶሎ ለማንበብ ሞክራለሁ ከላይ ያለውን ታውቁታላችሁ በኋላ ዝም ብያነሳዋለሁ ከ13 ያለውን ጀምር በጌታ በኢየሱስ ስም አነባዋለሁ እነሆም ከነርሱ ሁለቱ በዚያ ቀን ከኢየሩሳሌም 6 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንደር ይሄዱ ነበር ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበር። ነገር ግን እንዳያውቁት አይናቸው ተይዞ ነበር። እርሱም የተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድናቸው አላቸው። ቀሊዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድነው? አላቸው። እነርሱ እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለናዝሬቱ ስለኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህን ከሆነ ዛሬ 3ኛው ቀን ነው። ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች አስገረሙን። ስጋውንም ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። የሚገርም ታሪክ ነው ወገኖች። ከኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት። እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከኛ ጋር እደር፣ ማታ ቀርበዋልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። አይናቸውም ተከፈተ፣ አወቁትም፣ እርሱም ከነሱ ተሰወረ ይላል። አሜን። እንጸልይ። ጌታ ሆይ ስለ ቃልህ እናመሰግናለን። የቃልህን ፍቺ ዛሬ ለሕዝብና ለኔ ስጠን። አንተ ተናገረን። በዚህ በመናውቀው ክፍል የትንሣኤን ጉልበት አሳየን። የኔ ጌታ የትንሣኤ ጉልበት በሕይወታችን እንዲገባ የዛሬው ቃል ምክንያት እንዲሆን እንለምናለን። የታወይንም ባሪያን እርዳኝ፣ ህዝብህንም ደግሞ እርዳው። ህዝብህ እንዲያደምጥ ብቻ ሳይሆን መገለጥን እንዲያገኝ መንፈስ ቅዱስ ሆይ አንተና ከሁላችን ጋር ሁን በኢየሱስ ስም አሜን። እንግዲህ ወገኖች፣ ብዙ ወገኖች ስለ ኢየሱስ ክርስቶስ ትንሣኤ ይናገራሉ። በተለይም በኢየሱስ ክርስቶስ በዚያ ጊዜ እንደሚነሳ የሚያውቁ ሰዎች ናቸው። እነኚህ የኤማውስ ተጓዦች እንደሚነሳ ያውቃሉ። ሰምተዋል፣ ስለ ክርስቶስ ስለ ሞቱ ሰምተዋል፣ ስለ ውርደቱ ሰምተዋል፣ ስለ መስቀል ጉዞው ሰምተዋል፣ እንደሚነሳም ሰምተዋል በእርግጥ። ነገር ግን ትንሣኤውን ስላላዩ ተስፋ ቆርጠው ጉዞ ጀምረዋል። እና በዚያን ቀን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቶ ይዞ የሚሄዱ ሰዎች ቀደም ፓስተር ለጠየቀው ምላሽ እንግዲህ ሽቶም አዘጋጅተን እንሄዳለን ማለት ነው ወደ ኢየሩሳሌም አይደለም? ሽቶም ይዘን በየአመቱ እንሄዳለን ከቻለም ያፈጠነው እንሄዳለን። ገንዘብ ያለው ይሄዳል፣ የሌለው ወንዶ ገነት ይቀራል። ይሄ ግን አልሆነም። እና እነኚህ ሴቶች ሽቶን ይዘው በልማድ ይሁን ለክብር ይሁን ልማድም ነበር ወደዚያ ሲሄዱ ያገኙት ነገር ግን ሌላ ነገር ነው ወገኖች። እነኚህ ሴቶች ሲያዩ መቃብሩን ድንጋይ ማን ያንከባለላል ብለው ነበር ሲጨነቁ የነበሩት። በጣም ተጨንቀዋል፣ በጣም ተጠበዋል። ያ ድንጋይ ትልቅ ነው። ነገር ግን የነሱ የመጀመሪያው ጥያቄ ድንጋዩ ማን ያንከባለልናል እንጂ ኢየሱስ ክርስቶስ በተናገረው መሰረት ይሆናል ወይ ብለው አላሰቡ። እግዚአብሔር ግን ምን አይነት አምላክ ነው እሱ? እሱ ለቃሉ ታማኝ የሆነ አምላክ ነው። እንደተናገረው ከዘመናት በፊት እንደተናገረው ኢየሱስን እንዲሆን አደረገው ወገኖች። ብዙ ጊዜ ብዙ ነገር ስለ ጌታ ኢየሱስ ክርስቶስ እናምናለን። ነገር ግን ነርደ የለር ይባላል በስዊድሽኛ ምንድነው ነገሩ በቃ ልክ ለመሆን ሲገባው በርግጥ አምነን እንቆማለን ወይ? በዛ ቦታ ላይ እናምናለን ወይ? በቃ በህይወትና በሞት መሃል በሞት ሽረት መሃል ሲሆን እናምናለን ወይ? እነኚህ ሴቶች ጌታ አላሳፈራቸው ሲሄዱ ድንጋዩ ተንከባለው ሽቶም እንዳያፈሱት መላእክቶችን አገኙ። ነገር ግን ይሄ አይደለም እኔ ለነግራችሁ የምፈልገው። እዚያ ውስጥ ያሉ የጌታ ተከታታይ የሆኑ ተከታዮቹ እነኚህ የኤማውስ ተጓዦች ናቸው። እነኚህ ሰዎች ስለ ጌታ ኢየሱስ ክርስቶስ የማያውቁት ነገር አልነበረም ወገኖች። በጣም ያውቃሉ። መጻሕፍትን ኢየሱስ ክርስቶስ በኋላ ቢያብራራላቸውም እንኳን እነሱ ቀድሞ ያውቃሉ። ኢየሱስ ክርስቶስ ከሞት እንደሚነሳ ተናግሯል። እንደገና ደግሞ በስራ በብርቱ በህዝብና ብርቱ የነበረ በህዝብና በእግዚአብሔር ፊት ሲያገለግል የነበረ ብርቱ ነብይ እንደሆነ ያውቃሉ። የሆነበትንም ነገር ያውቃሉ። እነኚህ ጻፍቶች አለቆች እንደገደሉት እንዳሰቃዩት ያውቃሉ። ወደ መስቀል ሲሄድ ምናልባትም በቅርብ ባይሆንም በሩቅ ተከትለውት ሄደው ይሆናል። ነገር ግን የትንሳኤው ቀን ያንን የመረዳት አቅምና ያንን የማመን አቅም አልነበራቸውም። ብዙ ጊዜ በሩቅ መከተል እንችላለን። ብዙ ጊዜ ብዙ ነገር እናውቃለን። ስለ መጽሐፍ ቅዱስ ምናልባት ሙሉንም እናቅ ይሆናል። ነገር ግን ወደ ሞት ሽረት ሲሆን ሪሊ እናውቃለን ወይ? እንቆማለን ወይ? በዚያ ቦታ ነን ወይ? ይሄ ነው የሆነው በእነኚህ በኤማውስ ተጓዦች ዘንድ። የእስራኤልን መዳን የእስራኤልን መለወጥ የእስራኤልን መበየት እነሱ የሚጠብቁበት መልክ ሳይሆን ቀረ ወገኖች። እነኚህ ሰዎች እንዳሉት አልሆነላቸውም። እነሱ ምናልባትም ሌላ ክፍል ስናይ እስራኤልን ኢየሱስ ክርስቶስ ይበየዣል ብለው የሚያስቡት እሱ ተዋጊ እንደሆነ እሱ ወታደር ያለው ብዙ ሰልፈኞች ያለ ጦረኛ ያለው አምላክ አድርገው ነበር የሚጠብቁት። ነገር ግን ወደ መስቀል ራሱን ሰጠ። ዛሬ አናዝንም ወገኖች? ኢየሱስ ክርስቶስ ከመስቀል ሁሉ አልፎ ከሞት አልፎ ወደ ሰማይ ወደ አባቱ ዘንድ አርጎ ብዙ ቅዱሳንም በሱ ዘንድ አሉ። አልፍ አላፍ መላእክት በሱ ዘንድ ናቸው። እና ትንሣኤው ያን ድንጋይ አንከባለው የእግዚአብሔር ኃይል ከሞት አስነሳውና ሲሄድ መቃብሩ ባዶ ሲሆን እነኚህ ሰዎች አይተናል መቃብሩ ባዶ ነው እንኳን ሲባሉ ያንን ለማመን ልክ ጴጥሮስ እንዳደረገው ወደዛ ሄደው ለማየት ጉልበት አላገኙም። ያገኙት ነገር ምንድነው? መሆን ካለባቸው ስፍራ ማረጋገጥ ካለባቸው ነገር መገኘት ካለባቸው ህብረት ወጥተው ወደ ሌላ አቅጣጫ ወደ ራሳቸው መስመር ሲሄዱ ነው እዚህ ጋር ምናየው። ለምን? ክርስቶስ እኮ ተነስተዋል። ስላልተነሳ አይደለም። ነገር ግን በመነሳቱና በእነሱ እምነት መሃል ያለው ልዩነት በጣም ሰፊ ስለሆነ ነው። አንዳንድ ጊዜ በእኔና በእናንተ ታምራትና በክርስቶስ መሃል ያለው ስፋት ሰፊ ሳይሆን እኛና ሰፋዋለን። ለምን? እኛ መሸሽ ስለምንፈልግ። ለምን? እኛ ዋጋ መክፈል ስለማንፈልግ። ለምን? እኛ እምነታችንን መጠቀም ስለማንፈልግ። እነኚህ ሰዎች ማጣራት እየቻሉ የመረጡት ነገር ምንድን ነው? መሄድን፣ መጓዝን፣ መሸሽን፣ የራሳቸውን መንገድ፣ የራሳቸውን ሐሳብ ማከናወንን ነበር። ወደ ቀድሞ ሕይወታቸው ከትንሣኤው በፊት ምናልባትም ኢየሱስ ክርስቶስን ከማወቃቸው በፊት ወደሚያውቁት ሕይወት መመለስ ነበር ምርጫቸው። ኢየሱስ ስላልተነሳ አይደለም። ኢየሱስ እነሱን ሊያገኛቸው ስለማይፈልግ አይደለም። ግን ያ በቃ አይደለም፣ አይሆንም ብለው ያሰቡት ነገር እንዳልነበረ አድርጎ እንዳልተነሳ አድርጎ ሳለላቸው ያን ምስል። ይሄ ነው ወገኖች፣ በአውሮፓውያን ዘንድም አንድ ወቅት አው ወንጌልን አደረሱልን የምንላቸው ስዊድናውያን፣ ፊንላንዳውያን፣ ኖርዌጂያውያኖች፣ ምናልባት አይስላንድም አላቅም እነኚህ ሁሉ የሚያዩት ነገር ምንድነው? የትንሣኤው ቀን ይመጣሉ፣ ቤተክርስቲያን ይሞላሉ። የትንሣኤውን ጉልበት ግን የትንሣኤውን ክርስቶስ ግን አላገኙትም። እነኚህ ወገኖች፣ እነኚህ የማወስ ተጓዦች የትንሣኤውን ኢየሱስን አላዩትም። እነሱ የሚያውቁት ኢየሱስ ከመቁሰሉ በፊት፣ ከመሰቀሉ በፊት፣ ከመሞቱ በፊት፣ በተለይም ከመነሳቱ በፊት ያለውን ኢየሱስ እንጂ ከትንሣኤ በኋላ ያለውን ኢየሱስ አያውቁትም ነበር። ወገኖች ከጌታ ጋር ሆኖ ለካሱን አለማወቅ ይቻላል። ጌታ ቤት እየኖሩ ለካ ለሱ አለመኖር ይቻላል። ጌታ ቤት እያወቁ ለካ እየኖሩ ለካ የተወሰነ ነገር አውቆ የሚጋረድብን ጥላ የሚያጠላብን የማይታየን ነገር ለካ ሊኖረን ይችላል። ከሁሉም በላይ ደግሞ ተግባራዊ የማናደርገው ነገር ሊኖር ይችላል። ወገኖች እነኚህ ሰዎች የሚገርሙ ናቸው። ለቀባሪው አረዱት እንዲሉት ለተነሳው ለክርስቶስ አንተ እንግዳ ነህን? አንተ አዲስ ሰው ነህ? ይሄን ሁሉ አልሰማህም? ይሄን አላየህም? ይሄን አታውቅም? ብለው ራሱን ሲያፋጥጡት አስቡ። ጴጥሮስ ትናንት ሳካፍል ጴጥሮስም እንደዛው ነበረ። እኔ አሳ አጥማጅ ነኝ፣ እኔ እንዲህ ነኝ፣ አንተ ምን ነካ? ለኔው መልሰ የራሴ ሙያ ትነግረኛለህ ይላሉ። እነኚህ እኛ እኮ የገሰገስን ያለነው ያ ይነሳል ተብሎ የጠበቅነው ክርስቶስ ማድረግ ያለበትን ነገር ስላላደረገ ነው ብለው ክርስቶስን ያፋጥጡት ጀመር። እሱ መሆኑን አላዩትም፣ አላወቁትም ነበር። ኢየሱስ ግን ያየው እየጠወለጋችሁ ስትሄዱ እርስ በርስ የምትነጋገሩት አቸው ነገሮች እነዚህ ምንድናቸው አለ። አንዳንዴ የሆነ ነገር ውስጥ ስንገባ የፈለግነውን ስናጣ የጠበቅነው ጋር ሳንገናኝ ስንቀር የምናወራቸውና የምናስባቸው ነገሮች ምንድን ናቸው? የሚያንጹ ከፍ የሚያደርጉ እምነትን የሚሰጡ ነገሮች ናቸው ወይስ ከእምነታችን ከህብረታችን ከመልካሙ ነገር የሚያሸሹ ናቸው? እነኚህ ሰዎች በኋላ እንደምናየው ሁሉ ኢየሩሳሌም የተሰበሰቡ ወገኖች ነበሩ። የሚጠብቁ ሰዎች ነበሩ ቤት ውስጥ ተሰብስበው። እነኚህ ግን ከዚያ የሚሸሹና የሚያመልጡ ሰዎች ናቸው። ወደዚያ ይሄ መቃብሩ ቦታ ትተው ማየት እየቻሉ፣ ማረጋገጥ እየቻሉ፣ መጠየቅ እየቻሉ፣ እነኚህን ሴቶች ማግኘት እየቻሉ የሚያደርጉት ሊያደርጉ የመረጡት ነገር ሌላ ነው። ወገኖች ሰው ምንም ይበል ምንም እግዚአብሔር ለቃሉ ታማኝ ነው። አሜን። እግዚአብሔር ቃሉ ከሚያልፍ ሰማይና ምድር ቢያልፍ ይቀለዋል። ስለዚህ የክርስቶስን ትንሣኤ እሱ እውነት አደረገው። ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ ክርስቶስ ማቴዎስ 24 ቁጥር 35 ላይ የተናገረ አምላክ ነውና ሰማይና ምድር ቢያልፍ ይቀለዋል ቃሉ ከሚያልፍ። ስለዚህ ያን ቃል ፈጸመ። ቃል የሆነው ጌታ በእኔና በእናንተ ውስጥ ያደረው ጸጋንና እውነትን ተመልቶ ያደረው ጌታ ኢየሱስ ክርስቶስ ቃሉ ይፈጸም ዘንድ እሱ ከሙታን ተነሳ። ታዲያ በትንሣኤው ብቻ ሳይሆን በተናገረው ነገር ሁሉ ይሰራል። የጌታ ቃል ስለ ትንሳኤው ብቻ አይደለም የሱን ከሞት መነሳት ብቻ ሳይሆን በሌላ ነገሮቻችንም ላይ ያ የትንሳኤው ጉልበት ይሰራል። ለዚህም ነው ጳውሎስ በኤፌሶን 1:17 ወደታች የትንሳኤው ጉልበት በእኛውስ እንዲሰራ ጸሎቱ ቀን ከሌሊት ይሆነው የትንሳኤውን ኃይል እንድንረዳ ያ ጉልበት ምን እንደሆነ እንድንረዳ ያ የመጥራቱ ተስፋ ምን እንደሆነ እንድንረዳ ዘንድ ጳውሎስ የሚፈልግበት ነገር እኛና እሱ እኮ ተላልፏል። ጳውሎስ ጌታን እስኪያገኘው ድረስና ጌታ እስኪዘረረው ድረስ ለጌታ የሮጠ የሰራ ይመስለዋል። በቅናት ሲታገል ሲያገለግል ቤተክርስቲያንን ሲያሳድድ ነበር። የዚያን ያህል ቅናት ነበረው። ጌታን ግን ያገኘው የዚያን ቀን ወደ ደማስቆ ሲሄድ ነው። በዚያ ሰዓት ነው ጌታ የተገለጠለት። የመውጊያውን በትር ብትነቀንቅ ባንተ ይብስብሃል ተብሎ ጌታ ሆይ ምን ላድርግ ብሎ እጁን የሰጠ ሰው ነው። ያ ጉልበት ጳውሎስን ከዚያ ነገር ያወጣው ከባህል ያወጣው ከማይሆን ቅናት መንፈሳዊ መስሎ መንፈሳዊ ያልሆነ ቅናት ጌታ የማይወደው ቅናት እሱ ጌታ ይወደዋል ብሎ ነው የዛን ያህል የተጋው ደብዳቤ አውጥቶ ክርስቲያኖችን ሊያሳድድ ሊገል ሲሮጥ የነበረው። ነገር ግን ያ ቅናት ያንን አውጥቶ ለየት ያለ ቅናት መንፈስ ቅዱስ የሞላበት ቅናትን ኢየሱስ ክርስቶስ ሰጠው። ከዚህም የተነሳ ነው ጳውሎስ እንግዲህ ይህንን የትንሳኤውን ኃይል እንድንረዳ የሚፈልገው። ይሄ የመስቀሉ ቃል ሞኝነት የሚመስለው ለሌሎች ምንድን ነው? የመስቀሉ ቃል በተለያየ ሁኔታ የሚከሰትና በሕይወታችን ውስጥ የሚሰራ ኃይል ነው። ይሄ ኃይል ነው እንግዲህ እነኚህ ሰዎች ትብለው እያወሩ የማይሆን ነገር ሲያወሩ ኢየሱስ ክርስቶስ መጥቶ ምንድን ነው ብሎ ሲጠይቃቸው እሱነቱን ማን እንደሆነ ግን የሚናገሩና የሚገልጹ የሆነው። እስራኤልን እንደሚቤዥ ያውቁ ነበር። በጣም ብርቱ ነብይ እንደነበረ ያውቁ ነበር። እንዴት እንደተገደለ ያውቁ ነበር። ተስፋ አድርገውበት ነበር። ተነስተው ሳለ ግን መነሳቱን አላዩም ነበር፣ አላወቁም ነበር። ወሬውንም ቢሰሙ ሊያምኑ ጉልበት አጡ፣ ኃይል አጡ እነኚህ ሰዎች። ሶስተኛው ቀን ነበር ይሄ። ይሄን ያውቃሉ። የሚያሳዝነው ፓርት ግን ደግሞም ከኛ ውስጥ ማልደው ከመቃብሩ ዘንድ የነበሩ አንዳንድ ሴቶች አስገረሙን ይላል። ጌታ ያስገርማችሁ ወገኖች፣ በእውነተኛ ነገር ያስገርማችሁ ወገኖች። እነኚህ ሰዎች ተገረሙ እንጂ ያንን ግርምት ለመገናኘት ፈቃደኛ አልነበሩ። ያንን ግርምት ሊቀበሉና በዚያ ውስጥ ሊገቡ እዚያ ውስጥ ሊያመሰግኑ ዝግጁ አልነበሩም። ጥርጣሬ ነበረባቸው። ክርስቶስ ከነሱ ጋር እየተጓዘ እነሱን እየጠየቀ ከነሱ ጋር ሚሉትን እየሰማ ምናልባትም አንዳንድ ጥያቄ እንደገና ከዚህ በላይ አስፍቶም እየጠየቃቸውና እየተናገራቸው ሊያምኑ አልቻሉም። ወገኖች ዛሬ ጌታ ኢየሱስ ክርስቶስ በትንሳኤው ኃይል ያስገርማችኋል። በትንሳኤው ኃይል ነገራችሁን ይለውጣል። በትንሳኤው ኃይል ይገናኛችኋል። ጌታ ኢየሱስ የተናገረው ነገር የሞተልን ለነፍሳችን ወደ መንግሥተ ሰማይ እንድንገባ ቢሆንም እዚህም በምድር ሳለን ደግሞ በዚያ ኃይል ውስጥ እንድንኖርና እንድንመላለስ ያ የሱ የመስቀል ፍቅር በኔና በእናንተ ሕይወት ውስጥ እንዲመላለስ ጌታ ኢየሱስ ክርስቶስ ይፈልጋል። ከዚህም የተነሳ ነው ጌታ ሊታየና በቤተ ክርስቲያን በኩል ሊሰራ የወደደው። ይገርም ነው። አስገረሙን። ስጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ስጋው የለም እኮ የመላእክትን ራእይ እዚህ ኢየሱስን ከሙታን ለምን ትፈልጉታላችሁ ብሎ የተናገረውን መላእክት ያዩ ሰዎችን ምስክርነት የካዱ የኢየሱስ ክርስቶስ ተከታዮች ወይም ደቀ መዛሙርት
ቀሊዮጳና ጓደኛው ወገኖች ኢየሱስ ክርስቶስ መነሳቱን እናምናለን አይደል? ግን ነገሮቻችንን አብሮ እንዳነሳው እናምናለን ወይ? የሚከብደንን ነገር ያስቸገረንን ነገር ሰው ሊያምነው በማይችለው ነገር ኢየሱስ ክርስቶስ እንደተነሳ እናምናለን ወይ? የኢየሱስ ክርስቶስ ጉልበት ቀደም ፓስተር እንዳለው በጤናችን ዙሪያ በኢኮኖሚያችን ዙሪያ በህይወታችን ዙሪያ በቤተሰባችን ዙሪያ በአገራችን ዙሪያ በመትኖሩበት አገር ነገር በፖለቲካው እንደሚሰራ እናምናለን ወይ? ተነስተዋል ብሎ መዘመርና መናገር ይቀል ይሆናል ግን ያ የትንሳኤውን ጉልበት እንደነኚህ ሰዎች እናምናለን ወይ? ሪሊ በርግጥ እናምናለን ወይ? ይሄ ነው እነዚህ ሰዎች ህይወት በጣም ከባድ ነበር። እኔ እንጃ ባያገኛቸው ኖሮ ምን እንደሚፈጠር የት ሄደው እንደሚደርሱ የት እንደሚያርፉ ሄደው ወገኖች ጋር ይቀላቀሉ ምን ያርጉ? ኢየሱስ ክርስቶስ ለነሱ የሰጠው መልስ በመጀመሪያ ደረጃ እናንተ የማታስተውሉ ነቢያትም የተናገሩት ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን አለው። ክርስቶስ ይህንን መከራ እንደሚቀበል እነኚህ ሰዎች ድብና አርገው ነው የሚያምኑት፣ በደም አስረግጠው ነው የሚያምኑት። ግን ወደ ክብሩ የመግባቱን ጉዳይ የሚያምኑ ሰዎች አልነበሩ። ለዛም ነው ይህንን ጥርጣሬ ውስጣቸው የተሞላው። ይህንን አለመቀበል ያንን ቀጣዩን ፓርት አላወቁም። ወገኖች ክርስቶስን እስከ ትንሳኤው ድረስ ማመን አለብን። ከትንሳኤው በኋላም ደግሞ በቤተ ክርስቲያን ውስጥ ምን ማድረግ እንዳለበትና እንደሚያደርግ መረዳት አለብን። ወገኖች ዛሬ ወደ ኋላ ያለውን ማመንና መናገር ሳይሆን ወደፊት ክርስቶስ ደግሞ በትንሳኤው ያደረገው ነገር ውስጥ ነው እንደ ቤተ ክርስቲያን መግባት ያለብን። ቤተ ክርስቲያን እቺ ቤተ ክርስቲያን የትንሳኤው ውጤት ናት ወገኖች። እዚህ መሰብሰባችን የትንሳኤው ውጤት ነው ወገኖች። አሜን። የትንሳኤው ውጤት ናችሁ እናንተ። የትንሳኤው ውጤት ነን እኛ። ስዊድን አስቸጋያው ፊንላንድን ነው እኛ የምንከተለው። ስዊድን ትልቆና የፊንላንድን ነው እንግዲህ ኔቶ ቀድማችሁን ገብታችሁ እናንተና በጣም ነው የሚያመን ስዊድናውያን። እኔ እንኳን ኢትዮጵያዊ ፓስፖርት ነው ያለኝ። ስለዚህ አንዴ ኢትዮጵያዊ ለኢትዮጵያዊ ብዬ ያሰቃየኝ ነው። እና ወገኖች ማንን ነው የምንከተለው? ኢየሱስን ሙሉ ህይወቱን ነው ወይስ ግማሽ ላይ ነው ያለነው? እኔ ዛሬ በጌታ ፍቅር እጠይቃችኋለሁ፣ የቱ ጋር ነን ያለነው? እዚያ መቃብሩ ጋር ሄደን እዛ ጋር ቆመናል ወይስ ቀጣዩን ህይወት ተከትለነው ይሄን ነው ያለነው? ቀጣዩን ህይወት እናምናለን ወይ? የትንሳኤው ጉልበት በእኛ ውስጥ እየሰራ ነው ወይ? የትንሳኤውን ጉልበት ተቀብለናል ወይ? በዚያ ውስጥ ለመኖር እንፈልጋለን? ያንን ተቀብለን እየኖርን ነው? በህይወታችን ምናልባት ያንንም ተቀብለን ስንኖር መናገር ቀላል ሊሆን ይችላል። ያንን ግን ተግባራዊ እናደርጋለን ወይ? በሚከብደን ነገር እሱ ከኛ ጋር እንደሆነ እናምናለን ወይ? ጌታ ኢየሱስ ክርስቶስ ሰማይና ምድር ያልፋሉ ቃሌ ግን አልፍም ያለ አምላክ ነው። እግዚአብሔር የላከው ቃል ሥራውን ሳይፈጽም የማይመለስ ቃሉ የሚያከብር አምላክ ነው። እግዚአብሔር ቃሉን ሲልክ ሲፈውሰን ከመከራችንም ሲያድነን ምክንያት አለው። ያ ዛሬም ይሰራል። ባለፉት አመታት ብቻ ሳይሆን ዛሬም ይሰራል። እዚያ ሀገር እስኪያመጣችሁ ድረስ ብቻ ሳይሆን እዚህም ካመጣችሁ በኋላ የሚቀጥሉትን አመታት አብሯችሁ ነው ቃሉ። ከእናንተ ጋር ነው ቃሉ። ለእናንተ ነው ቃሉ። እናንተ ይሰራል። ይሄ ነው የእግዚአብሔር ቃል። መንገድ ላይ የሚጥል አይደለም። እኛ ካልጣልነው በስተቀር የእግዚአብሔር ቃል መቼም አይጥለንም። ክርስቶስ ከኛ ጋር ነው። ትናንትናም ዛሬም ለዘላለም ያው ነው። ወገኖች ብዙ ካዲዎች አልፈዋል። ያው እኔ ቼላ በላይ ስለሆነ ያን የክደት ዘመን አይቻለሁ። በዚያ ውስጥ ነው ያደኩት። ክደት ጴንጤ ተብለን ትንሽ ሆኜም በጥፊ ተመትቼ ምናምን አይቻለሁ። ግን ያን የካዱ ሰዎች የሉም። ያሉ ካሉ እግዚአብሔር ደግሞ ነክቷቸው በጸጋው የተበቃቸው ነው። አላቅም ዋናው እርግጥ ይሁን እኔ አላቅም። ኮሚኒዝም ወድቋል። ያ የክህደት መንፈስ ወድቋል ወገኖች፣ አልፎበታል። ጌታ ኢየሱስ ክርስቶስ ግን ሕያው ሆኖ ለዘላለም ይኖራል። ቃሉ ጸንቶ ይኖራል ወገኖች። መኖር ብቻ ሳይሆን ዛሬም ይሰራል። ዛሬም ኃይል አለው። ዛሬም ጌታ ኢየሱስ ክርስቶስ በመካከላችን ሊሰራ ደግሞ ፈቃደኛ ነው። ዛሬ እንደ ቤተ ክርስቲያን አደራችን ልንወጣ ይገባል። ለዚህም ነው ጌታ ኢየሱስ ክርስቶስ ተነስቶ ብቻ አልተወም። ከዚያ ከነሱ ጋር ሄዶ አብሮ ወደሚገቡበት ቤት ሊያድሩ ወደ ተወሰነበት ቤት ከነሱ ጋር ገባ። ከኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከነርሱም ጋር ሊያድር ገባ። ከነርሱም ጋር በማዕድ ተቀመጠ። ተቀምጦ ሳለ እንጀራውን አንስቶ ባረከው። ሃሌሉያ። ሲባረከው ምን ሆነ? አይናቸው ተከፈተ። ባርኮ ቆርሶ ሲሰጣቸው አይናቸው ተከፈተ። ዛሬ ይሄ የምንካፈለው ማዕድ አይኖቻችን የሚከፈቱበት ነው። የጌታን እራት ስንካፈል፣ ህብስቱን ስንወስድ፣ አካሉን ስንቆርሰው፣ ጽዋውን ስንጠጣው፣ ያ ኃይል፣ ያ ጉልበት፣ ያ የጌታ ማንነት በእኛ ውስጥ የሚሰራበት ነገር ነው። እኔ ጥምቀትና የጌታን እራት በጣም አከብራለሁ። ፓስተር ትናንት ወዲያ አንተ ነህ ያልከው መሰለኝ፣ ጌታ በቃ የሚሰራበት ነው። ምንም እጅም ሳይጫን የሚሰራበት ነገር ነው። ይሄ ዝም ብሎ እንትን አይደለም፣ ስርዓት አይደለም። ጌታ የሚሰራበት ኃይሉ የሚገለጥበት ነገር ስለሆነ ነው። ጌታ የፈቀደው ነገር ነው። አወቁት፣ ከእነርሱም ተሰወረ ይላል። እዚህ ጋር የሚገርመው ከዚያ በኋላ እርስ በርሳቸው በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠለብን አልነበረም ተባባሉ። ይገርማል። ልባቸው እየተቀጣጠለባቸው በቃ የሆነ ነገር ደስ እያላቸው ፈካ እያሉ ስቲል ከነሱ ጋር ሆኖ አይናቸው አልተገለጠም ነበር። አንዳንዴ የማይገለጥላቸው ሰዎች አሉ። እግዚአብሔር ዛሬን ከሚገለጥላቸው አንዱ አድርጓችሁ እዚህ ቦታ ተሰብስባችኋል። ክርስቶስ ስለተገለጠላችሁ እግዚአብሔር ይመስገን። የእሱ አካል ስለሆናችሁ እግዚአብሔር ይመስገን። ከዚያም በኋላ በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ኑንና ከነርሱ ጋር የነበሩትንም ጌታ በእውነት ተነስተዋል፣ ለስምዖን ታይቷል እያሉ በአንድነት ተሰብስበው አገኙአቸው። ጌታ ዛሬ ወደ ዋና ቦታችሁ እንድትመለሱ ይፈልጋል። ወደ ኢየሩሳሌም እንድትመለሱ ይፈልጋል። አሜን። እነኚህ ሰዎች ጌታ ባያገኛቸው ኖሮ ወዴት እንደሚሄዱ አላውቅም። ብዙ መናገር አልችልም በዚህ ዙሪያ። ነገር ግን ጌታ ሲያገኛቸው ወደ 11ዱ ገብተው ተቀላቀሉ። ጌታ ወደ እሱ ወደ አሰበበት፣ እሱ ወደ አቀደበት፣ እሱ ወደ ሰበሰባችሁ ቦታ ተሰብስቡ ወገኖች። ጌታ ይሄን ነው የሚፈልገው። በሞቱ ምንድነው ያደረገው? ወገን ያልነበር ነው ደስ ይላል። ዛሬ ጠዋት እዚህ ነበርኩኝ። በተለያየ ቋንቋ የተለያየ የመጽሐፍ ቅዱስ ክፍል ሲነበብ ደስ ይላል። 40 ኔሽን ነው ያለው እዚህ 43። እናንተ ኮፕሳላም በለጣችሁ እኮ። ጌታ ይመስገን። ከ43 ኔሽን በዚህ ቤተክርስቲያን ውስጥ ተሰብስቦ ጌታን ያመልካል። ጌታ የሞተልንና ሲገለጥልን ዓለም ሁሉ ተሰብስቦ ጌታን ያመልከውና ይጠራው፣ ስሙን ይጠራ ዘንድ ነው። አሜን። ይሄ ነው ዛሬ ጌታ ለእናንተ ያለው እንድንመለስ ይፈልጋል። ወደ ዋድናው ቦታችን እንድንመለስ ይፈልጋል። ወደ አሰበልን ነገር እንድንመለስ ይፈልጋል። የቤተ ክርስቲያን ኃይል ወደ መግለጥ አንድነት እንድትመለሱ ጌታ ይፈልጋል።
ወገኖች ባለ 50 ነው አጠብቁም። ዛሬ ባለ 50 ነው ሁሉ ለኛ። አሜን አሜን።
ዛሬ መንፈስ ቅዱስ ለኔና ለናንተ ከሱ ሞትና ትንሳኤ ተነሳ ወርዶ ዓላማውን ሊያስፈጽም ዝግጁ ነው። ወደ ዓለም ሁሉ እንድንሄድ እግዚአብሔር ሊያዘጋጀን ይፈልጋል። ወንጌልን በከተማችሁ እንድትሰብኩ ይፈልጋል። ወደ ሌላም እንድትልኩ ይፈልጋል። ኢየሱስ ክርስቶስ ተነስተዋል ወገኖች፣ ተነስተዋል።
ኢየሱስ ተነስተዋል። ባለ 50 በሆነ ከመሆኑ በፊት ኢየሱስ ክርስቶስ ምንድነው ያደረገው? ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮች ትሆናላችሁ። እግዚአብሔር የልጁ ምስክሮች እንድትሆኑ ጠርቷችኋል። በምንም በጨለማም ቢሆን በብርሃን፣ በዝናብ ቢሆን በፀሐይ፣ በብርድ በሙቀት፣ በማንኛውም ሰዓት እናንተ ምስክር ትሆኑ ዘንድ ተጠርታችኋል። ከዚህም የተነሳ ኢየሱስ ክርስቶስ ዛሬ ለኔና ለናንተ ያለው መልእክት ቀላል ነው። እንዲህ ይላል ዮሐንስ በፍጥሞ ደሴት ላይ ሆኖ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቁ፣ ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ፣ ሞቼም ነበርሁ፣ እነሆ ለዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ አለ።
ይሄ ነው ጌታ ኢየሱስ። ማንም አምላክ ሌላ ማንም የተነሳ የለም ወገኖች። ብዙ ምድር ላይ ብዙ አምላኮች አሉ። ህንድ ሀገር በቅርብ ነበርኩኝ፣ በተደጋጋሚ ሄጃለሁ። በሚሊየንስ የሚቆጠሩ አምላኮቻቸው አሉ። እኔ ስማቸውንም እንዴት እንደሚያውቁ አላቅም። አንድ ታክሲ ሾፌር የተወሰኑ ይሄ ይሄ ነው ይሄ ይሄ ነው ሲለኝ በቃ በጣም ደስ ማይል ነገር ነው ወገኖች። እነኚህ አምላኮች አልተነሱም፣ ለሰው ልጅ አልሞቱም፣ ያሰቃያሉ፣ እንዲያውም ይገላሉ፣ እየገደሉ አስረው ይዘዋሉ። ኢየሱስ ክርስቶስ ግን ለሰው ልጅ የሞተ አምላክ ነው። ኢየሱስ ክርስቶስ ግን እኔና እናንተ ይሆንልን ዘንድ የሞተ ወደ ከአባቱ ጋር ሊያስታርቀን የሞተ እርስ በርስ ሊያስታርቀን የሞተ አብረን እንድንኖር የሞተልን አምላክ ነው። አብረን እንድንኖር ወገኖች፣ ሰው ከራሱ ጋር የማይስማማም አንዳንዴ አይደል እንዴ? እባክህ ከራሴ ተጣልቻለሁ የሚሉ እኮ ሰዎች አሉ። ነገር ግን እኛን ከተለያየ እንጃ የጌታ ባይሆን ኖሮ አንገናኝም ነበር አይደል እንዴ? ማህደር ነው ስምሽ አይደል? ከአይስላንድ ነው የመጣችው። እንግዲህ ጌታ እንዴት እንደምታውቂው ሰው ይኖራል እዚህ። እኔ ግን አላቅሽም። እዚህ ተገናኘን አይደል? ጌታ እንዲህ ያገናኛል፣ እንዲህ ደግሞ ያኖረናል። ስለዚህ ያ ጌታ ኢየሱስ ክርስቶስ ኃያሉ ጌታ ኤልሻዳይ፣ ሞትን ድል የነሳው አማኑኤል፣ የሰላም ንጉስ፣ የህይወት እንጀራ ተነስቷል ወገኖች። ትንሣኤና ህይወት እኔ ነኝ ያለው ጌታ ኢየሱስ ተነስቷል። እሱ ደግሞ በእናንተና በእኔ ውስጥ ሊሰራ ፈቅዷል። እሱ ሊሰራ ተነስቷል። እናንተስ መነሳቱን አምናችሁ ተቀብላችኋል? መነሳቱን አምናችሁ ከእሱ ጋር ልትሰሩ መነሳት ትፈልጋላችሁ? ዛሬ ወገኖች ትንሣኤው በመዳናችን ዙሪያ ብቻ አይደለም፣ ከዚያም አልፎ ተርፎ መስራት ስላለበት ዛሬ በህመም ዙሪያ፣ በተለያዩ ነገሮች፣ በተለያዩ ተግዳሮቶች ውስጥ የጌታ ትንሣኤ በእኔና በእናንተ ውስጥ ሊሰራና ያ ሊሰለጥን ይገባል። ዛሬ ፈቃደኛ መሆን አለብን። ይህን ካረግን ጌታ ኢየሱስ ቤተ ክርስቲያናችንን፣ ጌታ ኢየሱስ ክርስቶስ ማንነታችንን፣ ህይወታችንን በመቼውም መበለጠ ሊጠቀም ይፈልጋል። አሜን አሜን። እንነሳ።